ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮች። ቅዳሜ ሐምሌ 6 2011 ዓመተ ምህረት የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ፕሮግራሞቻችንን ቀደም ሲል ከተቀስኳቸው የስርጭታችን መስመሮች በተጨማሪ አሃዱ ሬዲዮ 94.3 ኤፍኤም ላይ ለማግኘት እንደምትችሉ ከወዲሁ ላስታውሳችሁ። ለምሽቱ ያሉንን ቅንብሮች ላስተዋውቅ።
ይህ የፖለቲካ ሁኔታ ነው። እንግዲህ ፖለቲካ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከል አብሬ መስራት አይችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል።
በነሐሴ 10 ሁለቶችን ይሄ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ 20-30 ዓመት ወደኋላ የሚመልስ ነው።
የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ እሳቸውን ተከትሎ የተሰሙት ደግሞ አቶ ባንታየው ሽፈራው ይባላሉ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ዜናውን ተከትሎ በሚቀርበው የሰጥ አገባ ክርክር ይመለሳሉ። ጠብቋቸው። ኢትዮጵያውያንን በጋራ እንዲያስተሳስር የታለመ ታላቁ የአፍሪካ ሩጫ በዲሲ ሌላው ዝግጅታችን ይሆናል።
ልጅ ሆነንም የምንማረው ነበረ፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባልን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው።
የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ይባላሉ። አብረውን ያመሻሉ። ሌላም ቅንብር ይኖረናል። ህወሓትና ኢዴፓ እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ አልነበረባቸውም ያሉ ምሁራንን ድምፅ የያዘ ውይይት ይኖረናል። ጠብቁ። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። መልካም ምሽት። የዓለም ዜና ይቅደም።
እንደምን አምሽታችኋል አድማጮች። ዜናውን የማሰማው አዲሱ አበበ ነኝ። የመንግሥትና የፓርቲ አካሄድ ከሚፈቅደው ውጪ ከሥልጣኔ እንድነሳ እየተደረግኩ ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ መሃዲ ጊሬ ቅሬታ አቀረቡ። የድርጊቱ አቀነባባሪዎች በጎሳ የተቧደኑ አመራሮች ናቸው ሲሉም ይከሳሉ። እርምጃውን የሶማሌ ዲሞክራሲያዊ ፓርቲ ድሬዳዋ ቅርንጫፍ ምክትል ዋና ጸሐፊ ሕጋዊ መስመር ያልተከተለ ነው ሲሉት፣ የአስተዳደሩ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢህአዴግና ሶዴፓ ከንቲባ በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም፣ አሁንም ከንቲባችን ናቸው ብለዋል። አዲስ ቸኮል ተጨማሪ አለው።
ከሶስት ወራት በፊት በድሬዳዋ አስተዳደር ምክር ቤት ድሬዳዋን በከንቲባነት ሊያገለግሉ ቃል ገብተው ስራ የጀመሩት አቶ ማዲ ጊሬ ለስራ ጉዳይ ፈረንሳይ በሄዱበት ከከንቲባነታቸው ለማንሳት ሙከራ መደረጉን ተናግረዋል።
ከሀገር ውጭ ለአንድ ሳምንት ያክል ቆይቼ ነበር። መመለሻ አካባቢ የሆነ ዱቢዳ ዜና ደረሰኝ። እሱን ለማረጋገጥ የሶዴፓ ቅርንጫፍ ጽሕፈት ቤት አመራር ጋር ለማጣራት ሞከርኩ። እኔን ለማፈናቀል የተሰራ ሴራ፣ በተለይ ደግሞ የድርጅታችን አመራሮች ከሌሎች አካላት እጅ ያገኙ ከጎናችሁ ነን እየተባለ የድርጅቱን ውስጠ ደንብ ባልተከተለ መልኩ እኔን ለማፈናቀል ሞክረዋል።
የድርጊቱ አቀነባባሪዎች ከዚህ በፊት ተገምግመው ከኃላፊነት ተነስተው የነበሩና በጎሳ ግፊት ወደ ስልጣን የተመለሱ አካላት ናቸው ያሉት አቶ ማህዲ የአስተዳደሩ ካቢኔና በጅጅጋ የሚገኙ ሌሎች ውስን አመራሮችም ሀሳባቸውን ደግፈዋቸዋል ብለዋል። የአስተዳደሩን ሰላም ለማስጠበቅ ከዚህ በፊት በነበሩ አመራሮች ተሰራጅተው የነበሩ የጦር መሳሪያ እንዲሰበሰብ መወሰኔ ከንፈር እንዲነከስብኝ አድርጓል ብለዋል አቶ ማህዲ። ሆኖም በአሁኑ ሰዓት በቃልም ሆነ በጽሁፍ ከከንቲባነት ተነስታል ያላቸው ህጋዊ አካል እንደሌለ ተናግረው የሀገር ሽማግሌዎችን፣ የጸጥታ አካላትንና የኢህአዴግ ጽህፈት ቤት የድሬዳዋ አስተባባሪ ማናገራቸውንና ህዝቡ ተረጋግቶ ስራውን እንዲሰራና ድርጊቱ የከሸፈ ሴራ መሆኑን እንዲገነዘብ ጥሪ አቅርበዋል። ድሬዳዋን የሚያስተዳድሩት ኢህአዴግና ሶዴፓ የፊታችን ማክሰኞ በአስተዳደሩ የስራ አፈጻጸም ላይ በተናጥልና በጋራ ግምገማ አካሄደው አቅጣጫ እንደሚያስቀምጡም አቶ ማዲ ተናግረዋል። ነገር ግን በዚህ መካከል ምክንያቱም ባላወቁት ሁኔታ ወደ ጅጅጋ እንደሄዱ እሳቸውን በሚቃወሙ የሶዴፓ አመራሮች ጥሪ እንደተደረገላቸው ተናግረዋል። የድሬዳዋ አስተዳደር የኮሙኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ እስቃይ አስተፈሰ ግን ከንቲባው ከኃላፊነታቸው እንዲነሱ አልወሰንም ይላሉ። ከንቲባው በተገኙበት ግምገማ ተካሂዶ ኢህአዴግና ሶዴፓ ውሳኔ እንዲወስኑ ነው አቅጣጫ ያስቀመጥነው ብለዋል። በጉዳዩ ዙሪያ ሰኞ ዘርዘር ያለ ሪፖርት የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እንደዘገባው አመሰግናለሁ። በህገወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃኔ ተስፋ ማርያም በርሀ የተጠረጠረው በስህተት መሆኑን አንድ የኢጣሊያ ፍርድ ቤት አስታወቀ። ይሁንና ግን ከአገር እንዲወጣ መደረጉ የማይቀር ነው ተባለ። እንደ አውሮፓ አቆጣጠር ከ2016 ጀምሮ ኢጣሊያ ውስጥ በእስር የነበረው መድኃኔ ላይ አቃቢያን ህግ ላለፉት 3 ዓመታት ግለሰቡ በሚመራው ህገ ወጥ የሰዎች መናገድ የሜዲትሬኒያንን ባህር ለመሻገር ለሚፈልጉና ሕይወታቸውን ላጡ ብዙ መቶ ስደተኞች ሞት ተጠያቂ ነው ብለው ሲሞግቱ እንደነበረም ታውቋል። እናም በ14 ዓመት እስራት እንዲቀጣ ነበር ሙግታቸው። ይሁንና መድኃኔ እንደታሰረ ሰሞን ቤተሰቡና ጠበቆቹ የተጠርጣሪው የመድኃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ህገወጥ የሰዎች መናገድ ስራ የተሰማራ በቅጽል ስሙም ጀነራሉ ከሚባለው ከመድኃኔ ይህደጎ መርድ ጋር ተምታቶ ነው የታሰሩ በማለት ሲከራከሩ ቆይተዋል። እናም በስህተት ተጠርጥሮ የታሰረው መድኃኔ ተስፋ ማርያም በርሀ ነጻ ሲሆን ጀነራሉ በመባል የሚታወቀው ህገ ወጡ የሰዎች ተናጋጅ መድኃኔ ይህደጎ መርድ በቁጥጥር ስር ውሏል። በደቡባዊቷ የሶማሊያ የወደብ ከተማ ኪስማዮ ውስጥ በሚገኝ ሆቴል ላይ ትናንት አርብ በደረሰ ጥቃት የሞቱት ሰዎች ቁጥር ወደ 33 ከፍ ማለቱ ተገለጠ። ማዶቤ በመባልም የሚታወቁት ጁባላንድ አስተዳደር ፕሬዚዳንት አህመድ መሐመድ ኢስላን እንደገለጡት ሌሎች 56 ሰዎች ላይም የመቁሰል አደጋ ደርሷል። ጀግኖች የሴኪሪቲ ኃይሎቻችን ጥቃቱን ካደረሱት ከእነዚያ ሰይጣኖች ጋር ለረጅም ሰዓታት ካካሄዱት ትግል በኋላ በሆቴሉ ምኝታ ክፍሎች ውስጥ ታግተው የነበሩ ንጹሐንን ሕይወት ሊታደጉ ችለዋል ሲሉ ፕሬዚዳንት ማዴቦ በሰጡት መግለጫ ተናግረዋል። ማዶቤ አክለውም ከሟቾቹ መካከል 2 ጋዜጠኞች፣ ለመጪው ፕሬዚዳንታዊ ምርጫ እጩ የነበሩ 1 ተወዳዳሪና 1 የተባበሩት መንግስታት መስሪያ ቤት አባል ይገኙባቸዋል ብለዋል። በአጠቃላይ የኬንያ፣ የአሜሪካ፣ የእንግሊዝ፣ የታንዛኒያ እና የካናዳ ዜጎችም ከሟቾች ውስጥ መሆናቸውን ነው ማዴቦ የገለጡት። ሩሲያ ለሁለት ተከታታይ ቀናት S-400 ሚሳይሏን ወደ ቱርክ መላኳን ቀጥላለች። ይህ የተራቀቀ ሩሲያ ሰር የቴክኖሎጂ ውጤት የኔቶ ቀንደኛ አባል ለሆነችው ቱርክ መላኩ የዩናይትድ ስቴትስንና የቱርክን ግንኙነት ሊጎዳ እንደሚችል ተገምቷል። በዚያ አድራጎት ግን ዩናይትድ ስቴትስ ካለመደሰቷን በላይ በመካከለኛይቱ ምስራቅ አገር ላይ ማዕቀብ እንደምትጥል ዝታለች። ትናንት አርብ የአንድ የሩሲያ የመንገደኞች አውሮፕላን የመጀመሪያውን ባለ 2.2 ቢሊዮን ዶላሩን ሚሳይል ወደዚያው አጓጉዟል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
የዓለም ዜናዎችን አደመጥን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ፕሮግራም ነው። የማስተናግዳችሁ ቆንጂት ታዬ ነኝ። በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮሩ ውይይቶች የሚበዛውን የፕሮግራማችንን ጊዜ ይይዛሉ። አብራችሁን ቆዩ። አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ በትናንትናው ምሽት ዝግጅታችን የተጀመረ የእሰጥ አገባ ክርክር ይሆናል። የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረጉ የሁለት ወገን እይታዎችን ያንጸባርቃል። ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ክርክራቸው እልባት ካደረገበት ይንደረደራል።
አቶ ባንታየው፣ በተለይ የቅርቡን ድንገት በቅርቡ የተፈጸመውን የእነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር 2 ላይ በህዋት ማከላይ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ፣ ሌሎች ርጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ነው። ስለሱ የሚያውቁትም የተረዱትም ነገር ካለ ባጭሩ
ባናስ ተፈጸመ ህለቶችን ይሄ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ 20-30 ዓመት ወደኋላ የሚመልስ ነው። እንደገና የመጠፋፋት ፖለቲካ ባህልን የሚያመጣ ነው። ስለዚህ ይህን የተመለከተ ጉዳይ ተገቢ በሆነ መንገድ በፍትህ ስርዓቱ ተጣርቶ ወንጀለኛው እንዴት ለተቀነባበረ ባልወጣበት ሁኔታ ከሁለቱም ወገን የሚሰጥ እንደዚህ አይነት አሉባልታ ጠቃሚ ነው ብዬ አላስብም። በዚህኛውም ጎራ በዛኛውም ጎራ ማለት ነው።
መልካም አቶ የማነ የእርስዎ እድል ነው። ቅድሚያ በአቶ ባንታየሁ የቀረቡትን ጭብጦች ተከታትለዋል። በአጠቃላይም እርስዎ እስከሚረዱት ህወሓት ያቀረበው ቀደም ብሎ እንደተነሳው አዴፓን ተጠያቂ ያደረገበት መግለጫ በእርስዎ አይን እንዴት ይመዘናል?
አዎ እንግዲህ ኳሊቲ አድርገን በደንብ ተጠንቅቀን ነው እንትን መስጠት ያለብን የሚመስለኝ። እንግዲህ በቅርብ ጊዜ ያጋጠመው ፈተና የግድያ ሁኔታ በአማራ ክልል ከፍተኛ ባለስልጣናት እንዲሁም በመከላከያ ከፍተኛ መኮንኖች ላይ የደረሰውን መሰረት በማድረግ እንደ ምክንያት ነው የሚለው። ይህንም እንደ ምክንያት በማድረግ ነው መግለጫውም ሲበቃ ኢሚዲየት ካውዝ ነው ብቸኛ ምክንያት ትድርግም ሊወሰድ አይገባም እና በተለይ ስለዚህ ተጠያቂ ያደረገው አማራ ክልል ላይ በአመራሮቹ የደረሰውን ግድያን በተመለከተ በግልጽ ሊታን ራሱን አጣርተን እንዲልና ቀጥታ ሊጠይቅም እስካሁን ለነበሩት ችግሮችን ይቀጣ ሊጠይቅ ያስቀመጠው መለየትም ሞክሯል። በደንብ አይተነው ከሆነ በአዲስ አበባም በባህር ዳር ግድያዎች ተመሳሳይ ቀንና ሰዓት የተፈጸሙት። ስለዚህ ሁኔታዎች በተለይ በአማራ ክልል ርዕሰ መስተዳድር የሚት ባለስልጣናትን ላይ የተፈጸመውን ነው ለይቶ የሚያስቀምጠው። ይህንም እንዲያጣራን ነው ጭምር የሚለው። ይቅርታ የሚጠይቀው ደግሞ አጠቃላይ ሲስተሙ ላይ ለተፈጠረው ችግር አዴፓ ከፍተኛ የችግር ተዋናይ ነው የሚለውን ነው የሚያሳየው እና ስለዚህ መጣጥለን ብናየው የሚል ነው። አቶ ባንታየው የኢህአዴግ ስሪቱን መሰረት አድርገው ያነሱት ነገር አለ። ስመሰረት የህወሓት የበላይነት መሰረት ያደረገ የኢህአዴግ ስሪት ነው የነበረው የሚለው እንግዲህ ሲመሰረት ግልጽ ነው ህወሓት የተጠናከረ ነበር። ስለዚህ አንድ ላይ አንድ አጀንዳ ይዘው ሲመሰረቱ እንግዲህ ቀደም ብሎ የነበረው ኃይል የበላይነት መኖሩ የማገዝን ሁኔታን ክስ ስለሚመጣል ያንን ተከትሎም እስከኋላ ከተወሰነ ኢምፓክት ሊኖረው ይችል ይሆናል። ቅድም እንዲህ ያለሁኝ አራቱም የኢህአዴግ ድርጅቶች አንድ ግምገማ አብይ አህመድ ከመመረጣቸው አንድ ወር ምናምን በፊት በተለይ መጥተው የህወሓት የበላይነት የትግራይ የበላይነት የሚል አጀንዳ ሆኖ መግለጫ ሰጥተዋል። እንግዲህ ሁለት ነገር ነው። አንድ ህወሓቶች ሂደዋል፣ ተመተዋል፣ ከስልጣን ስለተመቱ ትላለ። አሁን ደግሞ እነሱ አሉበት ትላለ። የለም የደከመ ነው እያልክ ተመልሰ ደግሞ እሱ እጅ አለበት እያልክ ስለዚህ የበላይነት የሚለው አሁንም ተመልሰ እስካሁን ድረስ ማንሳቱ ተገቢ አይመስለኝም። የአዴፓ መግለጫ ነው ወደዛ ስለሚመጣ አልገባም እንጂ ከዚህ ጋር የሚቃረን ነገር የተቀመጠ ነው ያለ እዛ ስንደርስ እንዴት እንደሚቃረን ለማንሳት እሞክራለሁ። የአሰላለፍ ለውጥ ለማድረግ የሚለው አሁን በሀገራችን ያጋጠመን ትልቅ አደጋ ኤታማዦር ሹም የሚያክል በደህንነትና በሀገር ሉዓላዊነት ጥበቃ ላይ ትልቅ አስተዋጽኦ ያላቸው ሰዎች ራሳቸውን መጠበቅ የማይችልበት ሁኔታ የደረስንበት ሁኔታ ሰው በቢሮ የሚገደልበት ስራው ላይ ያለ የሚገደልበት ቤቱ ላይ ያለ የሚገደል ታላቅ ባለስልጣን ማለት ነው። ይሄ አሳንሰን የሀይል አሰላለፍ ለማድረግ ነው። እንግዲህ ይሄ ከመላጭ የተነሳ ይመስለኛል። ይህ ችግሩ አሳንሶ ከማየት ይመስለኛል። እንግዲህ ሀይል አሰላለፍ ይህ የፖለቲካ ሁኔታ ነው። እንግዲህ ፖለቲካ እኛ ደግሞ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከልክ አብሬ መስራት አልችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ማለት ግን የሀይል አሰላለፍ የሀይል ምናምን አዴፓን በማግለል ብሎ ያነሱታል። አንተ ፓንታዮ ማለት ተመልሶ መሀን ፌዴራል ኢህአዴግ ውስጥ ሀይል አሰላለፍ ለማድረግ መጀመሪያ ከህወሓትን ያገለለው እኮ አዴፓን ነው። አቶ ዮሐንስ ባያሉ ምንድን ነው ያሉት? የከሰረ ፖለቲካ እኮ ነው ያሉት። ስለ ጸጥታ ውስጥ ስላጋጠመው ነገር ሲነገር እኮ ኦሮማራ የሚባለውን መርህ አልባ ስምምነት ኦፊሻሊ በሆነ መልኩ አምቦ ላይ እስኪመስል ድረስ ማን ነው እስኪ ህወሓትን መጀመሪያ አስቀድሞ ከኢህአዴግ ለማውጣት አሰላለፍ ሴት ያደረገው? ይህንን ማሳብ አያስፈልግም ነው
እንድትቀባበሉ ላርጋቶ የማነ ባጫጭሩ ከመለሳችሁልኝ በርከት ያሉ ጥያቄዎችን ለማንሳት እድል ይፈቅድልናል። አቶ ባንታየው በአቶ ይማኔ የተነሱትን ፍሬ ነገሮች ተከታትለዋል። ለተነሱት ሀሳቦች የእርሶን እይታ እንከታተልና ሌሎች ጥያቄዎችን አስከትላለሁ።
እሺ፣ አመሰግናለሁ። እንግዲህ ይሄ ክስተት መሰረታ የሰለጠነ ትንተና ጊዜ ጠቅም አይመስለኝም። በተለይ እንደ አካደሚክ ኢንስቲቱሽን እንዳለቸው ተቀለበት ምንድነው እዚህ ሀገር ላይ ለውጥ እንዲመጣ 27 ዓመት ውስጥ በሚሊዮኖች የሚቆጠሩ ህዝቦች ሰቆቃ ደርሶባቸዋል። በቢሊዮኖች የሚቆጠሩ የሀገሪቷ ህዝብ ባልታይቶ የማይታወቅ መንገድ ተዘርፏል። ሰፋ ያለ ሰብአዊ ዲሞክራሲያዊ መብቶች ጥቃት ተካሂዷል። ሀገር ታይቶ የማታወቅ ሀገረ መንግስቱ በኢትዮጵያ ታሪክ በዚህ መንገድ ተዳክሞ አያውቅም። ይህ ተከስቷል። ኢትዮጵያ ይህ የተከሰተው እንግዲህ በህወሓት የበላይነት የሚዘወረው ኢህአዴግ ሲመራው የነበረው መንግስት ነው። ከዚህ ሰቆቃ ከዚህ ሁሉ በደሎች ውስጥ በግንባር ቀደም እንደፈቀማቸው የነበረው የአማራ ህዝብ። ስለዚህ ኢህአዴግ ውስጥ ባላንስ መጣ ስንል ይህም የአማራ ህዝብ ስለታገለ፣ የኦሮሞ ህዝብ ስለታገለ፣ ሌላም ኢትዮጵያ ስለታገለ ኢህአዴግ ውስጥ አለው አማራን ህዝብ ወክሎ እየተንቀሳቀሰ ያለው የአማራ ዲሞክራሲያዊ ፓርቲ የህዝብን ድምፅ ይህ ሰቆቃ እንዲያበቃ ስለሆነ የታገለው ይህን ሪፍሌክት ማድረግ አለበት። ለእኔ የአማራ ዴሞክራቲክ ፓርቲ መግለጫ አንደኛ አዴፓ በማዕከላዊ መንግስት ላይ የሀገር አንድነት መጠበቅ ኃላፊነትንና የክልሉ ህዝብና ክብርና ጥቅም ደግሞ በማስጠበቅ ኃላፊነት መካከል ያለውን ውዝግብ ወደ ህዝቡ መወገን ማስታረቅን የሚያሳይ ነው እንጂ እንደው ዝም ብሎ ኢቨንቶች ግለሰቦች የተናገሩትን አንዳንድ ነገሮች ተፈጠሩት መሰረት አድርገን የሚሰጠው ክስተትን መሰረት ያደረገ ትንተና ብዙ ይጠቅማል ብዬ አላስብም። አጠቃላይ ያለው ነገር የኢህአዴግ ቀደም ጥቅስኩት የኢህአዴግ ስሪት ነው። ኢህአዴግ የተፈጠረው አንድ ብሔራዊ
አጫጫክ ትክክል እናርገውና ማለት ህዝብ ነው የፓርቲ ነው እያወራን ያለ ነው። ስለ ህዝቡ አጠቃላይ ኢትዮጵያ ህዝብ እስካሁን የደረሱ ችግሮች ከሆኑ መለኪያው ለየ ብቻ ነው። ስለዚህ ስለ ፓርቲዎች ግንኙነት ነው እያወራን ያለ ነው። ምናልባት አቅጣጫ እንዳይሰት ዬ ነው።
አጠቃላይ አቶ የማን አጠቃላይ ክስተቱን የተፈጠሩ በየ ጊዜው የሚፈጠሩ ባለፈው ነበር የደረሰውን አደጋ ወይም ወደፊት የሚደረሰውን ክስተቶችን ብቻ መሰረት አድርገን የሚሰጠው የፖለቲካ ትንተና ጠቃሚ አይደለም። አጠቃላይ መዋቅራዊ የሆነ ችግር ነው። ኢህአዴግ መዋቅራዊ የሆነ ችግር ነው። የሀገሪቷ መዋቅራዊ የሆነ ችግር ነው። ሀገሪቷ ትልቅ የሆነ ጦስ ውስጥ የገባቸው ከ3 ሚሊዮን በላይ ገመት የሀገር ውስጥ ተፈናቃይ ያፈራቸው ብዙ ግድያዎች፣ ይሄ የፖለቲካ ባህላችን እዚህ የደረሰው መዋቅራዊ የሆነ ሀገሪቷ ውስጥ ኤክስፐርመንት ሲደረግ የነበረ መዋቅራዊ ችግር ስለነበረ ነው። ህወሓትን ገብቶ የማዕከላዊ መንግስት የማይገባውን ሚና ያስፈጣው ይህ መዋቅራዊ ችግር በህዝቡ ትግል ስለተደረገበት ነው። ስለዚህ የምናየው በህወሓት የሚመራው አካል የድሮውን ሂጂሞኒክ የሆነው ሚና በኢትዮጵያ ፖለቲካል ኢኮኖሚ የማይገባውን ሚና ለመውሰድ አሁን እንደገና አስተላለፍን ቀይሮ መስጨርጨር፣ ሌላው ደግሞ የኢትዮጵያን ህዝብ ይህ ለውጥ እንዲመጣ በግንባር ቀደም የታገሉት የኢትዮጵያ ህዝቦች ይህ ለውጥ እንዲቀጥል ያለውን ወገንተኝነት ያሳየበት ነው ብዬ ነው የማስበው።
መልካም። ወደ ሁለተኛው መግለጫ ይዘቶች እንሻገር። ከዝርዝሩ ዋና ዋናውን ጭብጦች አነሳለሁ። የአዴፓ ስራ አስፈጻሚ ኮሚቴ የሰጠው መግለጫ የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ 15 ቀን 2011 ዓ.ም ሲል ይንደረድራል። በክልሉ መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስትና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን ቀኑን ይጠቅሳል፣ ሰኔ 21 ቀን 2011 ዓ.ም ባደረገው አስቸኳይ ስብሰባ አቅጣጫዎች ላይ ተመስርቶ ወቅታዊና ቀጣይ የትግል አቅጣጫዎች ገምግሞ ሐምሌ 4 ቀን እየመከረ ባለበት ይላል። እዚህ ላይ ነው ጠንከር ያለውን ምላሽ የምንመለከተው። በአዴፓ መግለጫ በሰው ቁስል እንጨት ቢሰዱበት የሚል ቃል ይጠቀማሉ። በዚህ ነባራዊና ህሊናዊ ሁኔታ ውስጥ ሆነን ይላል ከጥልቅ ሐዘናችን ሳንላቀቅ እንዲህ ያለ መግለጫ ለምን ወጣ ሲል ነው የሚተቸው። ከዚያ ግን ጠንከር ያሉ ሐሳቦችን አዴፓን በበኩሉ ህወሓትን አስመልክቶ ይሰነዝራል። አቶ የማነ ቀደም ብሎ በህወሓት መግለጫ እንዳደረጉት አጠቃላይ ጭብጡ ላይ ያለውትን አስተያየት ባጭሩ እንስማ።
ህወሓት ማዕከላዊ ኮሚቴ የሰጠውን መግለጫ ተከትሎ በዋናነት አዴፓ ማድረስ የሚያደርግበት ሁኔታ ስለሆነ ያለው እዛ መግለጫ ላይ አዴፓ መልስ እንደሚሰጥ የተጠበቀ ነው። መስጠቱም መብትም ነው ተገቢ ነው ብዬ ነው የማስበው። መልስ እንዲሰጥ ስለሆነ መግለጫው ይስጥ ያለ መጀመሪያ ቢሆን ማለት ነው። ነገር ግን አጠቃላይ ያለውን ችግር ቅድም መጀመሪያ እንዳለው ሆኖ መግለጫው ግን የስራ አስፈጻሚ ብቻ ነው የሰጠው ማዕከላዊ ኮሚቴ ስላልሆነ የታየ በደንብ የተገመገመ አይመስለኝም። በጣም ሰፊ ነው። ከአሁን እንዳልከው ሆድ ሲያውቅ ዶሮ ማታ ጅራፍ ራሱ መጥቶ ምናምን ይላል። ስም እስከመቀየር ትህነግ አሁን ይህ በህግ ራሱ አብሮ ይሰራ የነበረው እንዲህ አልፈልግም ምናምን ብለህ እኮ ወንጀሎችም ምናምን ካለ ሌሎችም መክሰስ ትችላለህ። የኔትም ማንም ሊቀየርልኝ አይችልም። የተመዘገበ በገንሳ ስርዓት ያሉ ፓርቲዎች የሚንቀሳቀሱ እስካሁንም አንድ ፓርቲ ላይ ያሉ ናቸው። ትዝነ ብያል ኮንቴክስቹዋሊም የምን ነጻዎችና ሀርነት ማለት ነጻ ማለት የተለያዩ ናቸው። ሊብሬሽን ኢንዲፐንደንስ ና ወደ ኮንሰልታንት እስከ ስብ መቀየር ስብ ቀይረ አብሮ ወይ ፓርቲ ነው የሚሰራ ነበረ። ከ1968 ዓመተ ምህረት ጀምሮ የአማራ ጠላት ያደረገ ምን ሲያደርግ ከ1981 ጀምሮ ራሱን እየወቀስ ነው ያለው። እየተጠና አይደለም የሚለውም ለዚህ ነው ራሱን የሚመታ ነው። በስሜት እንትን የተባለ የአማራ ህዝብ ላይ ማላከቅ ማለት መግለጫው ሁን አማራ ህዝብን ክብር የማይመጥን የሚል ነገር አለ። እዚህ ላይ መግለጫው ላይ ከዚህ በፊት በተለየ መልኩ የአማራ ህዝብ ለማላከቅ እንደሚሞክሩ ይህ ግን እንዳልሆነ አማራ ህዝብ እንዲገነዘብ መግለጫው ሳለና ሌላ በጣም የሚገርመው የ3000 ዓመታት ታሪክ በአራት አስርት ዓመታት የሰረዘ ክርት የህወሀት አድርጎ ያስባል። ቢአዴን በዛ ውስጥ አዴ የለም ወይ? ቅድም ያልኩት የአሁኑ አዴፓ ሙሉ በሙሉ ከቢያታተው ያንት በያል እንዳልኩ የተለየ ነው። ስለዚህ የተለየ ከሆነ የኢህአዴግ አባል አይደለም ማለት እንጀል ፎር ህወሀትን አብሬ መስራታችን ግልጽ የሆነ ነገር ማለት ነው። ትክክል ነው የሚሆነው ማለት ነው። ስለዚህ በረወለደ ትምህርት የራሷ ወንጀል ለመሻፈን ትህል የሚል ስም ሆድ ሰጥ ዶሮ ማታ እውነተኛ ፌዴራሊዝም እስኪ ስለ ፌዴራሊዝም እስኪ እኔ በፓርቲ ወክዬ አይደለም ህወሀት የራሷ ብዙ ችግሮች አለ። በጣም ካሁን የመጡ ችግሮችን ተዋናይ አገር የሚያስተዳድርበት እንትን ማለት ነው። ኢህአዴግ እኩል ሊወቀስ ሊወገዝ የሚገባ ነው። ነገር ግን ያልፈለግም ተብሎ መግለጫዎቹ በጣም የሚገርመው ኢህአዴግ ህወሀት መግለጫው ላይ 2 ጊዜ ለ3 ጊዜ ነው አዴፓ የሚለው ምክንያቱም አንድ ፓራግራፍ ነው። 29 ጊዜ ትነግ እያልክ ዳስ በቃ የእንግዲህ ጨዋታ ነው የፌስቡክ ጨዋታ ልክ ፌስቡክ እንትን ያሉትን አምጥተ የምንነሳ መንግስት ሲጠቀምበት የነበረው የራያ አስመላሽ ኮሚቴ ነው ትነግ የሚለው ቃል የመጀመሪያ የተጠቀመው። ስለዚህ የእነሱን ቃል ወስድ እዚህ ለመጠቀም መቻል ምን ያሳያል ማለት መግለጫ መስጠት ይቻላል ተገቢ ነው። የትግል አቅጣጫ ላይ ምን የሚያስቀምጠው ነገር የለም። የብሽሽቅ መልስ ነው። ምን ያክል አደጋዎች እንደደበቀ ግንኙነታቸው ነው የሚያሳየው። ስለዚህ ደግሞ ህወሀት በዚህ ሰዓት እንደዚህ ማብሬ መቀጠላቸውን ማለት ነው ለማለት ነው።
መልካም ሰዓት እንሻማ። አቶ ባንታየው በአቶ የማነ በቀረቡት ሀሳቦችም ይሄንን የአዴፓ ስራ አስፈጻሚ ኮሚቴም እንደሚገመገም
እኔ እንግዲህ የአዴፓን የስራ አስፈጻሚ መግለጫ ማየው ከህወሀት ማዕከላዊ ኮሚቴ ስለጣ ጋር አያይዜ ነው። በእኔ አተያይ የህወሀት ማዕከላዊ ኮሚቴ መግለጫ ነው ምክንያቱም ለአዴፓ ስራ አስፈጻሚ መግለጫ የህወሀት መግለጫ ለእኔ ተንኳሽ ነው። አንደኛ አብሮት የሚሰራውን ምንም እንኳ የራሳቸው የሆነ ችግር ቢኖርባቸውም የኢህአዴግ አባል ድርጅቶች በዚህ ደረጃ ወርደው እርስ በራሳቸው በይፋ ወጥተው እንደዚህ ሲወነጃጀሉ አይተናናቅም። ምክንያቱም ይህ ደግሞ አደጋ አለው። ኦፍኮርስ በኢህአዴግ ውስጥ የሚታየው ይህን የመሰለ ይፋዊ እርስ በርስ መወነጃጀል ሀገሪቱ ህዝቦች ላይ የሚያደርሰው ተጽዕኖ ከባድ ነው። ይህን የጀመረው እንግዲህ ህወሀት ነው። ከዛ በጣም በምንም ባስገረመኝ ሁኔታ የሀገሪቱን የመከላከያ አመራሮችን የሀይል አሰላለፍ አንዱ አካል አድርጎ በመሳል ነው መግለጫውን ያወጣው። ስለዚህ የዚህ ምላሽ ነው የአዴፓ ስራ አስፈጻሚ መግለጫ። የአዴፓ ስራ አስፈጻሚ መግለጫ ውስጥ የተካተቱት አንደኛ ፍትህን፣ እኩልነትንና ነጻነትን መሰረት ያደረጉ ይህ ግን ባለፉት አመታት በተለይ ህወሓት በሚዘውረው ኢህአዴግ ውስጥ የኢትዮጵያ መንግስት ተነጥገው የነበሩ ናቸው። ፋክትም ነው ሪቪል ያደረጉት አቶ የማነ ቅድም ሲጠቅስ እንደነበረው የአማራ ዴሞክራቲክ ፓርቲ የድሮው ብአዴን ከህወሓት ጋር ሆኖ ያን ሰቆቃ ሲያደርስ የነበረ ድርጅት ነው የእሱ ተከታይ በመሆን ይህ ምንም የሚያጠያይቅ አይደለም። ነገር ግን ከለውጡ በኋላ አዴፓ ቅድም ኢህአዴግ ላይ ባላንስ አጥቷል ያልኩት የአማራ ዴሞክራቲክ ፓርቲ ለውጥ ያመጣው በዚህ ደረጃ ያደረሰው ፖለቲካል ፓርቲ ነው። ስለዚህ የአማራ ህዝብ ሆኖ አጠቃላይ የኢትዮጵያን ህዝብ ተጨባጭ ሁኔታ ሪፍሌክት ማድረግ ነበረበት። ስለዚህ ማንንም አይደለም የሆነ ይችለው ህወሓት በኢትዮጵያን ሀገረ መንግስት ባዋረደ መንገድ ሀገረ መንግስቱን ፕራይቬታይዝ ያደረገ ዓለም አቀፍ ግንኙነትን ፕራይቬታይዝ ያደረገ ቫይለንስን የስቴትን ማሽነሪ ፕራይቬታይዝ ያደረገ በተለይ ደግሞ የአማራ ለብዙ ሰቆቃ የዳረገ ነው። ይህን አብዛኛው ኢትዮጵያ ህዝብ እና ብሔር ብሔረሰቦቹ የሚባቁት መሀል ሪቪል ማድረግ በዛኛው ተነሳስቶ መወነጃጀል ወይ ምናምን አይመስለኝም። ማንንም ያወገዘ ሳይሆን ሌላው የሚያውቀውን ፋክት ሪቪል ያደረገ ነው የሚመስለኝ። በዛም ምክንያት ነው እኮ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ይቅርታ የጠየቁበት በተለያየ ቦታ ሲደርስ የነበረውን ሰብአዊና ዲሞክራሲያዊ መብት ጥሰት በሚሊዮኖች የሚቆጠሩ ሰዎች ጉዳት ጠቅላይ ሚኒስትሩ ቀርበው በተደጋጋሚ ይቅርታ የጠየቁበት እና ህወሓትም የነበረው ሚና አጦ አሁን በሚገባው ሚና እየተንቀሳቀሰ ያለበት አንደኛው ምክንያት ኢትዮጵያ ውስጥ ለውጥ የመጣው እነዚህ ነገሮች መስመር ስለተገኙ ነው። ስለዚህ እኔ አዴፓ ስለአፍጻሚ አቋም መግለጫ እንደ አንድ ፖለቲካል ፓርቲ ሀዲግ ውስጥ ያለ መግለጫ ሳይሆን አጠቃላይ ነባራዊ ሁኔታውን አንድ የሀገሪቷን የአጠቃላይ ኢኮኖሚ አደጋ ውስጥ ትቶ የሀገሪቷን በኢትዮጵያ ሀገረ መንግስት ታሪክ ይህን ያክል መዳከም ተደርጎ ተፈጥሮ አያውቅም። ይህን ያደረሰን አካል በሱ ትንኮሳ ምክንያት ይህን መግለጫ ማውጣት እንደው ማውገዝ መወቃቀስ አይመስለኝም።
መልካም።
በዚህ ደረጃ የኢህአዴግ አባል ድርጅቶች እዚህ መድረሳቸው መወነጃጀላቸው ኢህአዴግ ውስጥ ምን አይነት አስተላለፍ አለ ሊኖር ይችላል የሚለውን ነገር ለመገመት ያስችል ካልሆነ በስተቀር።
መልካም። ለሰዓት የሚያስል አሁንም ወደ መጨረሻው ጭብጥ መንደርደር ይኖርብኛል። እንደ ክርክርነቱ ጠንከራ አድርጋችሁ የምታስቧቸውን ሐሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ። በመምህርነታችሁ ተማሪዎችም ተከታዮችም አሏችሁ መንገድም እንድታሳዩ ጭምር ነውና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌደራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሐሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ የአደጋ ስጋቱ በርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ህዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ቡድናዊ ስሌትን ጨምሮ በርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድትሰጡ ልጋብዝ። አቶ ይማነ።
አድማጮች፣ ክርክሩ ይቀጥላል፣ ሳምንት ይመለሳሉ እንግዶቻችን። ለአሁኑ ግን ተከራካሪዎቹን አቶ ይማነ ካሳንና አቶ ባንታየው ሽፈራውን ለተሳትፏቸው እናመሰግናለን። አብራችሁን ቆዩ። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድ መስመሮቻችን በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞ ማሁን በአዲስ አበባው አሃዱ ሬዲዮ 94.3 ላይ ታገኙናላችሁ። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ወደ ኋላ ላይ የሚቀርበውን ውይይት አስተዋውቄ ወደ ቀጣዩ ዝግጅት እንለፍ።
ኦዴፓ ግን ይህንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው።
በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የልማትና የዲሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ ናቸው።
ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ የማስበው በተለይ ወቅታዊው የክልላችን ሁኔታ ያለመረጋጋት አንዳንድ ተላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ እርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይሄ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለህዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ
አሁን የሰማናቸው ደግሞ በዩኒቨርሲቲው የሰላምና የልማት ትምህርት ክፍል መምህር የሆኑት አቶ ሰብስብ ሀዲስ ናቸው። በምሽቱ ዝግጅታችን ይቀርባሉ፣ ጠብቋቸው። በመግቢያው ወደ አስተዋወቅ ነው ወደ ታላቁ የአፍሪካ ሩጫ በዲሲ በዚህ ሙዚቃ እንለፍ። ቴዲ አፍሮ ነበረ። ኦ አፍሪካዬ እማማዬ እያለ ዜማውን ያሰማን። ወደ ዝግጅታችን እናልፋለን። የኢትዮጵያውያን ቀንን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዲሲ ተዘጋጅቷል። ሩጫው ኢትዮጵያውያንን በጋራ እንዲያስተሳስር ታልሞ መሰናዳቱን አዘጋጆቹ ይናገራሉ። ጽዮን ግርማ የውድድሩን ዋና አዘጋጅ ዶክተር ጋሻው አብዛን ወደ ስቱዲዮ ጋብዛ አነጋግራለች።
ዶክተር ጋሻው እንግዲህ ዛሬ ዜጋበዝኖት በጁላይ 21 ዋሽንግተን ዲሲ ውስጥ እሁድ ቀን የሚካሄድ ታላቅ ሩጫ በዲሲ የሚል አዘጋጅታችሁ በማሟሟቅ ላይ ናችሁና ተያይዞም ደግሞ ሌሎች የሽልማት ዝግጅቶችም አሏችሁ። እንደዚህ ያለ ዝግጅት ኢትዮጵያኖችን በአንድ ላይ የሚያገናኝ ነውና ወጣቶችንም በአንድ ላይ የሚያሰባስብ ነውና ምን እያደረጋችሁ ነው? እስቲ ምን ቀራችሁ? ምን ሳከናወናችሁ ለማለት ነው እዚህ ስቱዲዮ የጋበዝኖት። እንኳን ደህና መጡ።
አመሰግናለሁ። ውድድሩን በሚመለከት እስካሁን በጥሩ ሂደት ላይ ነው ያለው። በተለያየ ዘርፍ ከመንግስት አካላት ያለን ድጋፍ፣ ከስፖንሰሮች ያለን ድጋፍ፣ ማህበረሰቡም የመጀመሪያ ዝግጅት እንደመሆኑ ለውድድሩ እያሳየን ያለው ፍላጎት መልካም ነው እና አበረታችም ነው እና እስካሁን በጥሩ ሁኔታ እየሄደ ነው ያለው። ጁላይ 21 ወይም ደግሞ እሁድ ዕለት ከ9 10 ቀን በኋላ ውድድሩ ይካሄዳል። ከመንግስት አካላት፣ የአፍሪካ ህብረት እዚህ ዋሽንግተን ዲሲ መቀመጫው የሆነ የዲሲ ደግሞ የከንቲባው ጽህፈት ቤት፣ የአፍሪካ ጉዳዮች ክፍል፣ የኢትዮጵያን ኤምባሲም እገዛ አለ። ከዛ በተጨማሪ ደግሞ በንግዱ ዘርፍ ያሉ ስፖንሰሮችም እገዛ እያደረጉልን አካሄድን ያለ ነው። እስካሁን በመልካም ሁኔታ ላይ ነው ያለው።
ዶክተር ጋሻው ኢትዮጵያ በሚደረገው የታላቁ ሩጫ ላይ ከአትሌት ኃይሌ ገብረስላሴ ጋር ቹ መጀመሪያ አካባቢ ላይ እናውቆታለን። ከሱን ጀምርና እንዴት ነው ወደዚህ ወደ ሩጫ ወደ ማዘጋጀት ዘርፍ የገቡት?
አመሰግናለሁ። ሲሆን ከመጀመሪያው ኢትዮጵያ ውስጥ ታላቁ ሩጫን በሚመጣበት ጊዜ ኃይሌ ኃላፊነት እንደ ኢትዮጵያዊ ሰጥቶኝ ከሪቻርድ ኖሮዊ የሚባል እንግሊዛዊ ጋር ውድድሩን የጀመር ነው። ያም ውድድር በህዝቡ ዘንድ ተቀባይነት አግኝቶ በተለያየ ምክንያት አሁን የደረሰበት ደረጃ ላይ ደርሰዋል እና በዛ ውድድር ምክንያትም ነው አሁን በዩኒቨርሲቲ በማስተምርበት መስክ እያስተማርኩ ያለሁት። ስፖርት ማኔጅመንት ታውሰን ዩኒቨርሲቲ ነው ማስተምረው። ከዋሽንግተን ዲሲ ወደ አንድ ሰዓት ድራይቭ አካባቢ ነው የሚሆነው። እንግዲህ አንዳንድ ነገሮች ምልከታቸው ሲምቦሊክ ቫሊዩ ይሉታል። ያለው ቫሊዩን የማየው በራሴ ነው። ኃይሌ ገብረስላሴ ሯጭ ሆኖ ለሀገራችን ብዙ ስኬት ይዞ ሌሎችንም ወገኖች ላይ ተጽዕኖ ማሳደር የሚባል ነገር አለ እና እኔንም በዚህ መስክ እንዲገባ ያደረገኝ የእሱ እገዛ ነው፣ የእሱ ምልከታ ነው እና ታላቁ ሩጫን ካዘጋጀው በኋላ በትምህርቱ ገፋውን በዛ መስክ እና ወደዚህ ወደ ከእንግሊዝ ካናዳ፣ እንደገና ደግሞ ከካናዳ ወደዚህ ሀገር መጥቼ ዩኒቨርሲቲ ማስተማር በሚጀምርበት ወቅት የኢትዮጵያን ቀን በዲሲ ብለው ባለፈው የዲሲ ከንቲባ ባሳወቁ ጊዜ ያንን ቀለም በባለቤትነት ተረክበን የኛ አድርገ ነው ጋራ ከሌላው የሀገራችን ማህበረሰብ ጋር ማክበር እንድንችል በሚል ተነሳሽነት ነው። ምክንያቱም ሀገር ቤት በምናዘጋጅበት ጊዜ ዝግጅቱ ከውድድር ከሩጫ ከእርምጃ በላይ ነው። አንድነትን አመት በዓልም ሆኗል። በተለያየ ማህበራዊ ፋይዳም አለው፣ ፖለቲካዊ ፋይዳም፣ ኢኮኖሚያዊ ፋይዳም አለው። የተለያየ መስኩ ማየት ይቻላል እና ያንን ያየሁትን እዚህ አካባቢ ደግሞ እንደ ኤምቪቢ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ብዙ ኢትዮጵያውያኖች አሉና ለእነሱ ማቅረብ ብንችል በሚል ተነሳሽነት ነው እንግዲህ ታላቅ ሩጫ እዚህ ካለው ሩጫ ጋር ያለው ግንኙነት።
እስቲ ስለ ፕሮግራሙ ንገረን። በጁላይ 21 ነው የሚደረገው እና በዛ ፕሮግራም ለመሳተፍ ኢትዮጵያውያኖች ተገኝተው እንዲሮጡ በኢትዮጵያ ቲሸርትና ቲኬት ይሸጣል። የዛን ቀን ጠዋት ተገናኝተው ጫው ማድረግ ነው። ከዛ በኋላ የራሳቸውን ፕሮግራም ሰው በየቡድኑ በየራሱ የራሱን ነገር አድርጎ ወደ ቤቱ ይገባል እና የዚህኛውን ፕሮግራም እንዴት ነው ያሰባችሁት?
የዚህኛው ፕሮግራም የሚሆነው እስካሁን ውድድር የምዝገባ እያካሄድን ያለን ኦንላይን ላይ ነው። ኦንላይን ላይ ድርጅታችን ዌብሳይት africanrun.com ኤን አለው africanrun.com ላይ ሄደው ኦንላይን ላይ ይመዘገባሉ። ሰዎች እስካሁንም እየተመዘገቡ ያሉት እዛ ላይ ነው። ግን በቅርቡ ደግሞ በተለያዩ በኢትዮጵያዊ ባለሀብቶች በባለቤትነት ያሉ መደብሮችና ሬስቶራንቶች ላይም የወረቀት ትኬት አቅርበናል። ሜሪላንድ አካባቢ ለምሳሌ እንደ ቤተሰብ ሬስቶራንት፣ አራት ኪሎ አካባቢ፣ ዋሽንግተን ዲሲ ሀበሻ ሬስቶራንት፣ ቨርጂኒያ ላይ እናት ሬስቶራንት እና ናዝሬት የገበያ መደብር ላይ ሄደው ሰዎች መግዛት ይችላሉ። ሰው በኦንላይን ላይም በአካልም መግዛት የሚፈልጉ ደግሞ በእነዚህ መደብሮችና ሬስቶራንቶች ሄደው ነው የሚገዙት ያሉት። እና ከታላቁ ሩጫ የሚለየው ምንድን ነው? ታላቁ ሩጫ ሲመዘገቡ ወዲያውኑ ነው ቲሸርት የምንሰጠው። እዚህ ግን ለመጀመሪያውም ውድድር በመሆኑ በሚቀጥለው አመት የተለያዩ ትምህርቶች የሚቀሰምናቸው አሉ፣ የምናሻሽላቸው ነገሮች አሉ። ለአሁኑ ምንድን ነው የምናደርገው? ይሄ የተመዘገቡ ሰዎች ውድድሩ እሁድ ሲሆን አርብ ዕለት እና ቅዳሜ ዕለት ሲልቨር ስፕሪንግ ሲቪክ ቢልዲንግ የሚባለው ቦታ ላይ ተገኝተው ቲሸርታቸውን በገዙ ቲኬት ባርኮዱን በማሳየት ማግኘት ይችላሉ። ምናልባት የማይሳካላቸው እና በሁለቱ ቀናቶች ሄደው ቲሸርታቸውን መውሰድ የማይችሉ ሰዎች ደግሞ እሁድ ዕለት ጠዋት ውድድሩ ከመጀመሩ አንድ ሰዓት በፊት ለምሳሌ 7 AM በጠዋት መጥተው በውድድሩ ላይ መቀበል ይችላሉ። ያን በዛ መንገድ ነው ያሰናዳነው ለዘንድሮ።
ትኬቱን ኦንላይን ያልገዙ ሰዎችስ በዛው ቀን የምትሸጡበት አሰራር አላችሁ?
በዛኑ ቀን አንሸጥም። የሚሸጠው ምዝገባው የሚዘጋው July 20 ሚድናይት ላይ ሰው በዛን ቀን አይደለም የሚሸጠው። ነገር ግን ከዛ በፊት የገዙ ሰዎች በተለያየ መንገድ ቲሸርታቸውን መጥተው ማግኘት ያልቻሉ ሰዎች ግን የእሁዱ ጠዋት ውድድሩ ከመጀመሩ በፊት መጥተው ቲሸርቶቻቸው ማግኘት አለባቸው። ምክንያቱም በውድድሩ የሚሳተፉ ማንኛውም ሰው የውድድሩን ቲሸርት መልበስ አለበት። አንዱ አገር ቤት ያስለመድነው ነገር ያ ነው። በብዙ ጊዜ ቢቢሲ ቲቪ ሲዘግበው ውበት ያለው ከሌሎች ዓለማት ለየት የሚያደርገው እኛም ውድድር ሁሉም ሰው ተመሳሳይ ቲሸርት ለብሰው መሮጡ ነው እና ያንን ባህልም እዚህ ማዳበር እንፈልጋለን እና በዚህ አጋጣሚ ለሰዎች ማስታወስ ፈልጋለሁ፣ ስትመጡ ቲሸርታችሁን ለብሳችሁ እንድትመጡ በሚል።
ምን ያህል ሰው እስካሁን ድረስ በድረገጽ ላይ ቲኬቱን ገዛ? በዌብሳይታችሁ ላይ ምን ያህል ሰው አለ? ከዛ ተነስታችሁ የምትገምቱት ቁጥር አለ?
አለ። ነገር ግን በዘንድሮ ዓመት የመጀመሪያው እስከመሆኑ መጠን ብዙም አንጠብቅም። ባህሉን ለማዳበር ነው ተነሳሽነታችን። በሚቀጥለው ዓመት ቦታውም ሰፋ ያለ ቦታ ነው የምናደርገው እና በአሁኑ በሺዎች የሚጠበቅ ወደ 1,000-1,500 የሚጠበቅ ሰው ነው የምንጠብቀው።
ከየት የት ነው ሩጫው?
ውድድሩ የሚሆነው ያርድስ ፓርክ ዋሽንግተን ዲሲ ወንዝ ዳር ላይ ነው የሩጫው ግማሽ የሩጫው ኮርስ የሚሆነው ሰው የሚሮጥበት። ከዛ ወደ ቤዝቦል ስቴዲየሙ ዙሪያ ዞሮ ነው የሚመጣው እና ያርድስ ፓርክ የሚባል አነስ ያለ መጠነኛ ፓርክ ነው። እዛ ነው መጀመሪያውም መጨረሻውም የሚሆነው። በደንብ አጥብቄ ለሰዎች መንገር የምፈልገው ይሄ ሩጫ የግድ ጠዋት ተነስተው በሳምንት 3-4 ቀን ትሬን ለሚያደርጉ ሰዎች ብቻ አይደለም። ይሄ ሩጫ አመት በዓል ነው፣ ፌስቲቫል ነው፣ የኢትዮጵያን ቀን የምናከብርበት ቀን ነው እና የግድ ትሬኒንግ ማድረግ ያለብን አይደለም። ብዙ ሰዎች የተመዘገቡት እንደውም ወክ የሚያደርጉ ናቸው። ልጄን ይዤ ልምጣ ወይ የሚሉ ብዙ ስልክ ጥሪ እናገኛለን እና 6 ዓመት 7 ዓመት የሆናቸውን ልጆቻቸውን ይዘው ነው የሚመጡ። እንግዲህ 6 እና 7 ዓመት ልጅ 5 ኪሎ ሜትር ሲሮጥ እንዲሮጥ አንጠብቅም፣ ግን ወክ ነው የሚያደርጉት እና በዓሉም በድምቀት ለማክበር እንዲያስችለን እንደውም የምናሳስበው ምንድነው ይሄ ወክ ነው እንደውም ከሩጫው። ነገር ግን ወደ 20 የሚሆኑ ኢትዮጵያን ወክለው በተለያዩ የኦሎምፒክ መድረክ እና በዓለም ሻምፒዮና ላይ የተሳተፉ አትሌቶች ትላልቅ ስሞች ናቸው፣ የአገር ባለውለታዎች ናቸው፣ ይገኛሉ በዚህ ውድድር ላይ። የሚገኙትም የተወሰኑት ቤተሰቦቻቸውን ይዘው ሊራመዱ፣ የተወሰኑት ደግሞ በክብር እንግድነት ነው የሚገኙት። የተወሰኑትን መጥቀስ ብትፈቅጅልኝ ደራርቱ ቱሉ ከኢትዮጵያ ትመጣለች፣ ሚሊዮን ወልዴ አለ፣ አሰፋ መዝገቡ አለ፣ ብርሃኔ አደሬ፣ ሀይሉ መኮንን፣ ተስፋይ ቶላ፣ የምናውቃቸው ትላልቅ ስሞች ናቸው ኢትዮጵያን ወክለው እና ከዛ በተረፈ ደግሞ ሌሎችም አትሌቶች ይገኛሉ በውድድሩ ላይ እንደ ክብረ እንግድነት እንዳልኩት።
ከሩጫው በተጨማሪ ያላችሁ ፕሮግራም አለ ወይስ ሰዎች መጥተው ሮጠው የራሳቸውን ፕሮግራም አድርገው ወደ ቤታቸው ነው ወይም ሄዱት? መርሃ ግብሩ ምንድን ነው?
የዕለቱ መርሃ ግብሩ ምንድን ነው የሚሆነው? ጠዋት ሰዎች ይመጣሉ፣ ክብረ እንግዶቻችን አሉ፣ ከክብረ እንግዶቻችን ጋር እናስተዋውቃቸዋለን። በሙዚቃው ዙሪያ ያሉ በሀገራችን ታዋቂ ሰዎች ይገኛሉ። በአትሌቲክስም ዙሪያ ዝግጅቱን ለማድመቅ ዝግጅቱ ከተጀመረ በኋላ ሰዎች የጨረሱ ሰዎች እንደ ስጦታ የሚሆን ነገር እናቀርብላቸዋለን። ሪስት ባንድ የሚባል አዘጋጅተናል። ከዛ በተረፈ ውሃም መጠነኛ ስናክም ይቀርብላቸዋል። እሱን ከተቀበሉ በኋላ ባህላዊ ትዕይንቶች አሉ። የተለያዩ አፍሪካ ሀገሮች የራሳቸውን ቁሳቁስና ባህል የሚያስተዋውቁበት መድረክ አለ። የኛም ሀገር የተወሰኑ ሬስቶራንቶች እዛ ላይ ምግባችንን ለሰው የሚያቀርቡበት የሚያስተዋውቁበት መድረክ ነው። ምክንያቱም ኢትዮጵያውያኖች ብቻ አይደሉም በዚህ ውድድር የሚሳተፉት፣ ሌላም ሀገሮች ሰዎች ስለሚሳተፉ። ከዛ በተረፈ ደግሞ የኢትዮጵያን ዳንስ የሚያሳዩም የተለያየ ብሔረሰብ የሚያሳዩ ዳንስ እንቅስቃሴዎች ይኖራሉ።
እስቲ ከዛ ፕሮግራም ደግሞ ቀደም ብሎ ሌሎች ፕሮግራሞች አሏችሁ፣ ሽልማት የምትሰጡበት እውቅናን የምትሰጡበት የመረጣችኋቸው ሰዎች አሉና ስለሱ ንገረን። ምንድን ነው እሱ?
በዚሁ አጋጣሚ ተጠቅመን ከሩጫው አንድ ቀን በፊት በየአመቱ በአፍሪካ ውስጥ ተጽዕኖ ያሳደሩ ሰዎችን እውቅና የምንሰጥበት ፕሮግራም አለ እና በዚህ አመትም ሶስት ሰዎች እውቅና ወይም ሽልማት ከአፍሪካ ህብረት ጋር ሆነን የምንሰጥበት ፕሮግራም አለ። ውድድሩ በ21 እሁድ ሆኖ ቅዳሜ ማታ በአፍሪካ ህብረት የዋሽንግተን ዲሲ የሚሽኑ ጽህፈት ቤት ላይ አርቲስት ቴድሮስ ካሳሁን፣ ደራርቱ ቱሉ፣ ሚስተር ማርክ ኢትዮጵያ ውስጥ ብዙ ህጻናቶችን እየረዱ የኤሌመንታሪ ስኩል ላይ ያሉ በስቲም ዙሪያ እየረዱ ያሉ ሰው አሉ። ሶስቱ ሽልማት ያገኛሉ እና በዚህ ሽልማት ላይ የተለያዩ አፍሪካ ሀገር አምባሳደሮች ደግሞ ታዋቂ አትሌቶቻችን እና ዘፋኞችም የሚገኛሉ። ጥሪ የተደረገላቸው የተወሰኑ ሰዎች ተገኝተው ሽልማቱን እናደርግላቸዋል። ይህን የምናደርገውም ቴድሮስ ካሳሁንም አትሌት ደራርቱ ቱሉም በብዙ ሰዎች ላይ በተለያየ መንገድ ያሳረፉት ተጽዕኖ አለ፣ መልካም የሆነ ተጽዕኖ እና ለዛ ላበረከቱት ተጽዕኖ ምስጋና የምንሰጥበትና እውቅና የምናበረከትበት ሽልማትም የምንሰጥበት በቀጣይነትም የሚሰሩትን ስራ እንዲቀጥሉ የሚያስችል የሚያበረታታ ነገር ነው የምናደርገው እና እሱ ቅዳሜ ማታ በጁላይ 20 ላይ ነው የሚካሄደው።
ጥሩ ፕሮግራም እንደሚሆንላችሁ ተስፋ እናደርጋለን። ግን እንደው ከመጡ አይቀር ስፖርት ማኔጅመንት ነው ማስተምረው ብለዋል። ስፖርት የማህበረሰብን ተግባብቶ የመኖር የማህበረሰብን በአንድ ላይ የማስተሳሰር ዋጋው ትልቅ ይመስለኛል። እንዲህ ያለ የስፖርት ማህበረሰቡን የሚያስተሳስር ጉዳይ ደግሞ ፖለቲካ ሲጨመርበት ትንሽ መንገዱን ለቀቅ የማድረግ እንደውም የጸብ ምክንያትም የመሆን አጋጣሚ ያለው እና እንደው ከዚህ ጋር የተያያዘ ጠቃሚ የሚሆን ሀሳብ አሉት ወይ? ስፖርትን ለማህበረሰብ መግባቢያ አገልግሎት መጠቀሚያ የሚያውል
እንግዲህ መልካም። ለዛ ጥያቄ ልጅ ሆነንም የምንማረው ነበረ፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን በዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባልን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። ማህበራዊ ፋይዳው፣ ኢኮኖሚያዊ ፋይዳው፣ ፖለቲካዊ ፋይዳ። በዚህ አንጻር በእኔ በኩል የማየው ስፖርት ለሀገራችን ሕዝብ አንድ ላይ በማምጣት መግባባት የሚችሉበት መድረክ በመፍጠር ከፍ ያለ አስተዋጽኦ ይኖረዋል። ነገር ግን በአግባቡ ከተስተዳደረ ነው። አሁን እግር ኳስ ውስጥ ኢትዮጵያ ውስጥም በተመልካቾች መካከል ያለ ክፍተት አለ። እሱንም ማስታረቅ የምንችልበት ነገር አይ ቲንክ በአገራችን በዚሁ በስፖርት ማኔጅመንት በአስተዳደሩ ስፖርቱን አውጥተን ራሱ ስፖርት የተለየ ስኪል አለው። ለማስተዳደር የሆነ ባህሪ አለ። አንድ ንግድን ማስተዳደር የሚችልበት ጉልበትና እውቀት ወደ ስፖርቱ አምጥቶ ለማስተዳደር ይቻላል። ግን ስኬታማነቱ በስፖርቱ ዙሪያ ለማስተዳደር ለሰጠነ ሰውን ያህል ላይሆን ይችላል እና በስፖርቱ አስተዳደር ዙሪያ የሰለጠነ ሰው ብናፈራ አንዱም እሱ ነው። ደራርቱ ቱሉ ወደዚህ በምትመጣበት ጊዜ ከእኛም ዩኒቨርሲቲ ጋር ወይም ደግሞ ከሌሎች ዩኒቨርሲቲ ጋር ሆና አገር ቤት አትሊስት በአትሌቲክሱ ዘርፍ ማሰልጠን የምንችላቸውን ሰዎች የምመክርበት አጋጣሚ ይሆናል ብዬ ነው ተስፋ ማደርገው።
እሺ በጣም አመሰግናለሁኝ ዶክተር ጋሻው አብዛ የታላቅ ሩጫ በዲሲ የሩጫው ዳይሬክተር እና አስተባባሪ እዚህ አሜሪካ ድምጽ ስቱዲዮ ተገኝተው በአድማጮቻችን ስም ለሰጡን ማብራሪያ እናመሰግናለን መልካም እድል
አመሰግናለሁ ነኝ
ጽዮንና እንግዳዋን እናመሰግናለን የቅዳሜ ምሽት የሐምሌ 6 ምሽት ፕሮግራማችን ተጋምሷል አብራችሁን ቆዩ በህወሓትና አዴፓ የተሰጡት ድርጅታዊ መግለጫዎች በኢህአዴግ አባል ድርጅቶች ውስጥ ሰፊ የዓላማ ልዩነት መኖሩን ያሳየ ነው ሲሉ በወሎ ዩኒቨርሲቲ የሚሰሩ ምሁራን ገልጸዋል። ሁለቱ ድርጅቶች እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ እንዳልነበረባቸው ምሁራኑ ይጠቁማሉ። መስፍን አራጌ አነጋግሯቸዋል።
የህወሓት ማዕከላዊ ኮሚቴ በጠራው አስቸኳይ ስብሰባ ሐምሌ 3 2011 ዓ.ም ተመረተ ያቋም መግለጫ ማውጣቱ ይታወሳል። በትግራይ ቴሌቪዥን በተላለፈው መግለጫ ሀገሪቱን እየበታተነ ያለው የትምክህት ኃይል መሆኑን አመልክተው ለዚህ ደግሞ ዋናው ተጠያቂ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ሲል ይወቅሳል። መግለጫውም በተጨማሪም ህወሓት ከእንደዚህ አይነት ኃይል ጋር ለመስራት እንደሚቸገር ያብራራል። የህወሓት መግለጫ በተሰጠ በማግስቱ አስቸኳይ ስብሰባ ጠርቶ መግለጫ ያወጣው የአማራ ዲሞክራሲያዊ ፓርቲ በበኩሉ የተነገ ህወሓት መግለጫ ነባርና አሳፋሪ የሴራ ፖለቲካውን ያጋለጠ ነው ብሎታል። እንደ መግለጫው አገሪቱ አሁን ለደረሰችባት የፖለቲካ ብልሽት ዋናው ተጠያቂ ትህነግ ህወሓት ነው። በሁለቱ የኢህአዴግ ግንባር አባል የፖለቲካ ድርጅቶች የተፈጠረውን ፍጥጫና መግለጫ አስመልክቶ በወሎ ዩኒቨርሲቲ የሚያስተምሩ ሁለት ምሁራንን አናግሬያለሁ። በወሎ ዩኒቨርሲቲ የልጅ ያሱ የሰላም የልማትና ዲሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ በህወሓት በኩል የተሰጠውን መግለጫ እንዲህ መዝነውታል።
የባህር ዳሩ ግድያ ገለልተኛ በሆነ ሀገራዊ አጣሪ ቡድን ይጣራ ይላል። ምን ማለት ነው? ገለልተኛ የሆነ ሀገራዊ አጣሪ ቡድን ከክልሉ ህዝብ የበለጠ የክልሉ ህዝብን የሚወክል ከክልሉ መንግስት የበለጠ ገለልተኛ ቡድንና የአማራን ህዝብ ጥቅም የሚያገናዝብ ቡድን አለ? ገለልተኛ የሚለው ምን ለማለት ነው? ማን ያጣራው ለማለት ነው? ወደ ቀደመው ድርጅታዊ ባህል ልንመለስ ይገባል ይላል። ምንድነው የቀደመው ድርጅታዊ ባህል? ራሳቸው የግንባሩ ሊቀመንበር እኮ እኛ አሸባሪ ነበርን ብሎ አሰርት ያደረገበት ድርጅት ባህል ከሆነ የሚባለው ዲሞክራሲ ማዕከላዊነት which is ከዲሞክራሲ ጋር የማይገናኝ ባህል ነው የነበረው። አንዳንዶቹ ደግሞ አስመሳይ ብልጣብልጥ ጥያቄዎች ናቸው። ውጥንቅጡ የወጣ የክልል አከላለል ስርዓት እንዳልተከለለ ሁሉ እና ያንንም በኮንሶ፣ በራያ፣ በወልቃይት፣ በአፋር፣ በተለያዩ ቦታዎች የራስ አስተዳደር ጥያቄ ሲጠየቅ ራሱ ህወሓት መራ ሹ ኃይል ሲጨቁን እንዳልነበረ ሁሉ የህዝቦች ጥያቄ በኃይል ሊገደብ አይገባም የሚል በርደን ለሌላ ቡድን ላይ በሚጭን መልኩ የሚያመላክት እንትን ነው። በማይመጥን ሁኔታ የክልሉን መንግስትና ህዝብ በሚያዋርድ አገላለጽ ቆስቋሽ የሆነ ተንኳሽ የሆነ መግለጫ ነው የወጣው። በአማራ ህዝብ ላይ የተዘሩ የጥላቻ ሳቢዎች አሉ። እነዛን በመቆስቆስ እንደገና ውሃ በማጠጣትና በማብቀል የአማራ ክልልን ፖለቲካ ለማጥቃት ተሰበ ነው የሚመስለኝ።
አቶ ሙልጌታ አዴፓ በሰጠው መግለጫም ላይ ትችት አላቸው።
በመጀመሪያ ደረጃ እንደ ድርጅት ህወሓት የሰራቸው ወንጀሎች የወንጀል ፈጻሚነት አካል አራቱ የግንባሩ ድርጅቶች አባላት አሉበት። እዛ ላይ ምንም ያለው ነገር የለም። እነቱን ለመናገር የታሰሩ ሰዎች እንዳሉ እናውቃለን። በዛ መጠን ግን አዴፓም ራሱ እስከታች ድረስ ሪፎርም ሰርቷል የሚል እምነት የለኝም። አገር ድርጅቶችና ብሔር ብሔረሰቦችን አሁንም የአማራ ህዝብና የአማራ ህዝብ ድርጅቶች አቋምን ግልጽ ያደረገ ቢሆንም አዴፓ ማለትም በፌዴራሊዝሙ እንደማይደራደር የተሻለና ሁሉንም በኩል የሚያይን ፌዴራሊዝም እንዲዋቀር እንደሚሰራ መግለጫው ያብራራል። በተቃራኒው ግን የራሱ የኢህአዴግ ግንባሩ አባላት ኦዴፓና ደኢህዴን ከጎኑ እንዲሰለፉ በማድረግ በኩል ግን መግለጫውም ድክመት አይቼበታለሁ። የቀረበውም ጥሪ ጠንካራ ነው የሚል እምነት የለኝም።
ሁለቱ የግንባሩ አባል የፖለቲካ ድርጅቶች አላስፈላጊ ውጥረት ውስጥ ሲገቡ ኢህአዴግና ሌሎች የግንባሩ ድርጅቶች በዝምታ ማለፍ እንደሌለባቸው ይናገራሉ።
በመጀመሪያ ደረጃ ኢህአዴግ ግንባር ነኝ ካለ እዚህ እስኪደርስ ድረስ መፍቀድ አልነበረበትም። መጀመሪያ በእንቁላሉ በቀጣሽኛል። ቋሚ የሆነ ሰላም፣ ቋሚ የሆነ መረጋጋት የሚመጣ እውነተኛውን የግንባሩን አቋም በመያዝ ነበረ። ምናልባትም ደኢህዴን በራሱ የውስጥ ችግር ተወጥሯል ልንል እንችላለን። ኦዴፓ ግን ይህንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው።
በዩኒቨርሲቲው የሰላምና ልማት ትምህርት ክፍል መምህሩ ሰብስብ ሀዲስ ከመግለጫው ጋር ተያይዞ የሚሉት አላቸው።
ሁለቱንም ሰሞኑን መግለጫ ስናየው የሁለቱ እህት ድርጅቶች የያዙት አቋም በመካከላቸው ያለው ልዩነት እለት በእለት እየሰፋ መሄዱን ትታዘባለህ።
ሶ ይሄንን ጠቅለል አድርጌ ተሳስበው አሁን ያለው በሁለቱ ድርጅቶች መካከለ ያለው ግንኙነት የኢሃዲጋዊ ተቃርኖ ምልክት ነው ብዬ ነው ማስበው። ኢሃዲጋዊ ተቃርኖ ስል በአጋር እና በኢሃዲግ ፓርቲዎች መካከለ ያለ የዓላማ ልዩነት መኖሩን ያሳያል። ይሄ ዓላማ ልዩነት ምንድነው? በተለይ በቅርብ አመታት በሀገራችን የተፈጠረው የለውጥ ተስፋ ለውጥ ጨርሶ አልመጣም፣ ግን ያ የለውጥ ተስፋ በርካታ በኢሃዲግ ውስጥ ያሉ ድርጅቶች የራሳቸውን አቋም እንዲይዙ አስችሏቸዋል። ሶ አሁን ያለው ኢሃዲጋዊ ተቃርኖ በእነዚህ አራት ድርጅቶችና በአጋር ፓርቲዎች መካከል የዓላማ ልዩነት ፈጥሯል። ዲሞክራሲ ወይስ አምባገነናዊነት? ዲሞክራሲ ወይስ ዜጎችን የመጨፍለቅ ዜጎችን የማፈን የሚለው የዓላማ ልዩነት ኢህአዴጋዊ ተቃርኖ በመካከላቸው እንዲከሰት ምክንያት ሆኗል ብዬ አስባለሁ። የባለፈውን የህወሓትን መግለጫ ይቻላል። 8 ጊዜ ትምክህተኛ የሚል ቃል አለ። ይህ ቃል በአሳለፍናቸው አመታት ኢህአዴግም ህወሓትም ይህን መግለጫ ሲያወጣ በሰነድም ተደግፎ እንደምናገኘው አማራን ነው ሪፈር የሚያደርገው። አሁን ባለንበት በዚህ ለውጥ ወቅት አሁንም ቢሆን ኢህአዴግ ሙሉ በሙሉ ህዝብን እንደ ህዝብ እውቅና ያልሰጠ መሆኑን ታያለህ።
ከአዴፓም በኩል መግለጫውን ሊያካትት ይገባው ነበር የሚሉትን እንዲህ ይጠቁማሉ።
ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ የማስበው በተለይ ወቅታዊው የክልላችን ሁኔታ ያለመረጋጋት፣ አንዳንድ ተላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ እርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይሄ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለህዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ ምናልባትም ህወሓት ይህንን ክፍተት የህዝቡን ቅሬታ ህወሓት ራሷ በፈጠረቻቸው ማህበራዊ ሚዲያ ላይ፣ ሚኒስትሪ ሚዲያ ላይ፣ በአጠቃላይ ህዝቡ አዲፓን እንዲጠራጠረው ሁሉ እስከማስቻል ድረስ የደረሰ ሁኔታ ነው።
የህዝብ ጥያቄ በተዛባ መንገድ የመተርጎም ባህል ይቆም፣ ፖለቲከኞች የህዝቡን ስሜት ይረዱ በሚለው የአቶ ሙልጌታ መልእክት ዘገባዬን አጠናቀቃለሁ።
የሁሉም ህዝቦች እውነተኛ ጥያቄዎች አሉ። ህዝቡ ምንም ኢፍትሃዊ ጥያቄ ሲጠይቅ አላየንም። ፖለቲከኞች ናቸው አጣመው አንሻፈው የራሳቸውን ሰልፍ ከልት ግላዊ ስልጣን ለማካበት ሲባል ጥያቄዎችን እያጎሉ እያንኳሰሱ ያልሆነ ፎርም እየሰጡት ያለውና አሁንም ኢትዮጵያ ዲሞክራሲያዊ ሆና ለሁላችን የምትበቃ አገር ናት። ማንንም ህዝብ የማይጎዳ መልኩ ድርጅቶች ወደ ህዝባቸው መመለስ አለባቸው ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ማጠቃለያ ዜና በዚህ መጠቃ ነው።
ብርሃን ተፋፍቶ ቢጋርድ የጊዜው ቅምሬ ሲያደርሶናል መተማመኑን ሽረናል። ሁሉ በጭኑ የጋጣው ጌታ እስዳንድ ፈረስ ጠይ ለማዘ ይመሽ ቢጨልም መንገድ አይጠፋው ኦርቻ ማይሻ ፍቅር ፈረስ ነው ፈረስ ፈረስ እስኪያው ስልት ደጃ ድረስ ወይ ካልመጣች ወይ ካልሄድኩኝ ጥሩ አይበሉት አሌምኑ Lanchene mabazane wey 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 karore ta kalte sama shele biazane
lanchene me bazene
weni weni caro de nesta fante suma chele pierde lanchene me bazene
terena meshin kamantash fitena terosh lanchena meye kamantau yane maratau
terena meshin kamantash fitena terosh lanchena meye kamantau yane maratau
terena meshin kamantash fitena terosh አንቺና ምን ከመጣው እኔ ምን አጣው
ሌላ ምንሽን ከመጣሽ ከሌላ ትሮሽ አንቺና ምን ከመጣው እኔ ምን አጣው
የማጠቃለያ ዜና እናሰማለን አድማጮች። የአማራ ብሔራዊ ንቅናቄ አብን ሰኔ 15 ቀን በአማራ ክልል ከተከሰተው ግድያ ጋር በተያያዘ የህዝብ ግንኙነቱ መታሰሩን ሊቀመንበሩ ዶክተር ደሳለኝ ጫኔ ለአሜሪካ ድምጽ ገልጸዋል። ሊቀመንበሩን ለገለጡት ከክልሉ በጋር በተያያዘ በተነሳው ግጭት አባሎቻችንና ደጋፊዎቻችን ከውጪ ከክልሉ ውጪ ያሉ ማለት ነው እንደታሰሩ ይናገራሉ። የንቅናቄውን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለን ጨምሮ እስካሁን 500 ያህል አባሎቻችንና ደጋፊዎቻችን ታስረውብናል ብለዋል ሊቀመንበሩ። ከሊቀመንበሩ ጋር የተወያየችው ዘጋቢያችን አስቴር ምስጋናው እንደገለጸችልን አቶ ክርስቲያን የታሰረው ሰዎችን ለመጠየቅ አዲስ አበባ 3ኛ ፖሊስ ጣቢያ በሄደበት ጊዜ ለጥያቄ ተፈልጋለህ ተብሎ ነው። ሊቀመንበሩ ዶክተር ደሳለኝ እንደገለጹት ከክልላቸው ከክርስቲያን በቀር ማለት ነው አንድም አባል አልታሰረም። ዶክተር ደሳለኝ ከአስቴር ጋር ያደረጉትን አጠር ያለ ውይይት ሰሞኑን እናቀርባለን። የመንግስትና የፓርቲ አካሄድ ከመፈቀደው ውጪ ከስልጣን እንደነሳ እየተደረገው ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ ማህዲ ግሬ ቅሬታ አቀረቡ። የድርጊቱ አቀናባሪዎች በጎሳ የተዋደኑ አመራሮች ናቸው ሲሉም ይከሳሉ። የአስተዳደሩ የመንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢሃደግና ሶዴፓ ከንቲባው በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም አሁንም ከንቲባችን ናቸው ብለዋል። በሕገ ወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃኔ ተስፋ ማርያም በርሀ የተጠረጠረው በስህተት መሆኑን አንድ የኢጣሊያ ፍርድ ቤት አስታወቀ። ሆኖም ግን ከአገር እንዲወጣ መደረጉ የማይቀር ነው ተብሏል። መድሃኔ እንደታሰረ ሰሞን በተሰውና ጠበቆቹ የተጠረጠረው የመድሃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ህገወጥ የሰዎች ተናጋጅ ስራ ጋራ ከተሰማራው በቅጽል ስሙም ጀነራል ከመባለው መድሃኔ ይሄደጎ መድር ጋር ተምታቶ ነው በማለት ሲከራከሩ ቆይተዋል። በመጨረሻም በደቡባዊቷ ሶማሊያ የወደብ ከተማ ኪሲማዮ ውስጥ በሚገኝ ሆቴል ትላንት በደረሰ ጥቃት የሞቱ ሰዎች ቁጥር 33 ደርሷል። የቆሰሉት ደግሞ 56 መሆናቸውን የጁባላንድ አስተዳደር ፕሬዚዳንት አህመድ ሙሐመድ አብደላ ገልጠዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ አበቃ። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ ነው። በደህና አደሩ።